አሉላ፣ እንግዲህ ውይይቱን ያሰናዳኸው አንተነህና እስኪ አስታውቀን።
አመሰግናለሁ ሰለሞን። የዛሬውን የካቢኔ ሚኒስትሮች ሹመታቸውን ጨምሮ የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሁለት ሳምንታት ክንዋኔዎች አጠቃላይንም የኢትዮጵያ ፖለቲካ ይዞታ ለመዳሰስ በሚጥርና ኢትዮጵያ እድሎችና ፈተናዎች በሚል ተሰናዳ ተከታታይ ውይይት ነው። እንግዶች የራሳቸውን በሚያስተዋውቁበት እንጀምር።
ሄኖክ የማነ እባላለሁ። በአሁኑ ሰዓት የድህረ ምረቃ የፍልስፍና ተማሪ ነኝ፣ ስቴት ዩኒቨርሲቲ ኦፍ ኒውዮርክ።
ተዳለ ለማ እባላለሁ። የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሔት ዋና አዘጋጅ።
መስፍን ነጋሽ እባላለሁ። ብዙ ሰው የሚያቀኝ በአዲስ ነገር ጋዜጣ ነው። አሁን በስደት እዚህ ስዊድን እኖራለሁ። ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ ሰራለሁ በትርፍ ጊዜ። የሙሉ ጊዜ ስራዬ ግን በአንድ የሰብአዊ መብት ጉዳይ ላይ በሚሰራ ድርጅት ውስጥ።
አመሰግናለሁ ለትውውቁ። በዛሬው ትልቁ ቀዳሚ እርምጃቸውን እንደርደር። ለመሆኑ የዛሬው የጠቅላይ ሚኒስትር አብይ አህመድ የካቢኔ ሚኒስትሮች ሹመት ስለ መጪው አስተዳደራቸውም ሆነ ተስፋ ስለተጣለበት ለውጥ ምን ይነግረናል? መስፍን፣
ለእኔ ጠቅላይ ሚኒስትር አብይ በባለ ሲመት ንግግራቸው የተናገሩትን ነገር ወደ ተግባር የሚለውጡ ስለመሆናቸው አሁንም ቢሆን በቂ ማስረጃ በቂ መተማመኛ አልሰጡም ባይ ነኝ። ካቢኔ ሹምሽር እንደምታስታውሰው ከዚህ በፊትም አቶ ኃይለማርያም ደሳለኝም አንድ ሁለት ጊዜ አድርገዋል መሰለኝ። ከዛ ፊት የነበሩትም ጠቅላይ ሚኒስትር እንዲሁ አድርገዋል። እና ኢህአዴግ የካቢኔ ሹምሽር በማድረግ በተግባር መሰረታዊ ለውጥ ሲያመጣ ከዚህ በፊት አላየ ነው። እንግዲህ አሁን አቶ አብይ በሰጡን ተስፋ አንጻር አይተን ምናልባት ጊዜ እንስጣቸው ልንል እንችል ይሆናል። ከዛ ውጭ ግን አሁንም ገና ነው። ዛሬ ተሿሚዎቻቸውን ሲያቀርቡ አንድ ሁለት ነገሮች መጀመሪያ ላይ ተናግረው ነበረ። ቀይ መስመር ነው ግዴታ ልታረጓቸው ይገባል ብለው ያጠቀሷቸው ነገሮች አሉ። እነሱ ገንቢ ነገሮች ናቸው። ግን በተጨባጭ ለውጥ አንጻር ግን ከየትኛው ሚኒስትር በምን ያህል ጊዜ ምን እንደሚጠብቁ የተነገረን ነገር የለም። ምናልባት ከሚኒስትሮቻቸው ጋር ይህን ተነጋግረው ሊሆን ይችላል። በቀጣዮቹ ቀናትና ሳምንታት እንደሚነግሩን ተስፋ አደርጋለሁኝ። አለበለዚያ ግን ከዚህ በፊት ከነበሩት ሹምሽሮች የተለየ ላይሆን ይችላል እና መጠበቅ አለብን። ለእኔ ብዙ ያስገረመኝ ወይም ያልጠበቅኩት ነገር ብዙ የለም።
መልካም። ሄኖክ።
አመሰግናለሁ አሉላ። የካቢኔ ግሽጉ እና ሹመቱ ቢያንስ በተወሰነ ደረጃ በጥንቃቄ የተደረገ ነው የሚመስለው። በአሉታዊ እና በአዎንታዊ ጎኑ መመልከት እንችላለን። በአዎንታዊ ጎኑ ብንጀምር ሶስት ቁልፍ ሊባሉ የሚችሉ የሚኒስትር ቦታዎች ሹመቶች እና ሽግሽጎች ለኦህዲድ ተሰጥተዋል። ለምሳሌ የመከላከያ ሚኒስትርነቱ፣ የጉምሩክና ገቢዎች ባለስልጣን በሚኒስትር ማዕረግ የተሾሙት ግለሰብ፣ ከዛ ጠቅላይ አቃቤ ሕግ ወይም የፍትህ ሚኒስትር የሚሉ አሉ። ግልጽ አልሆነልኝም የትኛው እንደሆነ። ብቻ እሳቸውም ተሿሚ ከኦህዲድ ናቸው። እንግዲህ ምንድን ነው ይሄ ለባሉታዊ ጎኑ እንዲታይ ሊያደርግ የሚችለው ነገር? አዲሱ ጠቅላይ ሚኒስትር አሁን ካለባቸው በኢህአዴግ ውስጥ ካለው የእርስ በርስ የፓርቲዎቹ ሽኩቻ አንጻር እና እንግዲህ እስካሁን ድረስም ሲባል የነበረው እውነተኛው ስልጣን አላቸው ወይ፣ የወታደሩ ሰራዊትን ማዘዝ ይችላሉ ወይ፣ ደህንነቱን ማዘዝ ይችላሉ ወይ የሚለው ከባድ ከባድ ጥያቄ ለመመለስ የሆነች ፍንጭ ሊሰጥ የሚችል ይመስለኛል። እንግዲህ እሳቸውን የሚያምኑትን ሰው እዛ ቦታ ላይ ማስቀመጣቸው ወደፊት እንግዲህ ለሚጠብቃቸው ተግዳሮት ለህወሓትን የበላይነት ለመጋፋት ለሚያደርጉት ሙከራና ጥረት ሊያግዛቸው ይችል ይሆናል የሚል አንድ መላመት መስጠት ይቻላል። ግን ምንም የምናውቀው ነገር የለም ስለ አዲሱ የመከላከያ ሚኒስትር። እንደ አቶ ሲራጅ ፈጌሳ ይሆናሉ አይሆኑም የምናውቀው ነገር የለም። ግን በጠቅላይ ሚኒስትር አብይ ስለተሾሙና ለውጥ ያመጣሉ ተብሎ ስለተጠበቀ ከዛ ጋር ተያይዞ ያንን ያደረጉት ሊሆን ይችላል የሚል እምነት አለኝ። የገቢዎችና ጉምሩክም እነዚሁ የኮንትሮባንድ ችግር በጣም አስቸግሮናል የሚል ብዙ ሮሮ እና በአደባባይም የተገለጸ ስሞካ ስለነበረ ከሱ ጋር የተያያዘ ነው። የህወሓት የንግድ ድርጅቶች እና ደጋፊዎች የሆኑ ግለሰቦች በኮንትሮባንድ ንግድ ብዙ ገቢ አሳጥተውናል፣ ብዙ ወንጀልም እንዲፈጸም ምክንያት ሆኗል የኮንትሮባንድ ንግድ የሚለውን እሱን ለማስቀረት ሊሆን ይችላል። የጠቅላይ አቃቤ ህጉም ደግሞ ለሀገሪቷ የህግ የበላይነት ለማምጣት ለሚደረገው ጥረት አስተዋጽኦ ሊያደርጉ ይችላሉ። በዛ ኃላፊነት ላይ ሆነው በእውነት ለህግ የበላይነት የሚሰሩ ከሆነ ፈተና ከተለያዩ ወገኖች ቢገጥማቸውም ለመቋቋም ዝግጁ ከሆኑ እና በእርስ በርስ በሚደረገው ፍትጊያም እንግዲህ የለውጥ ሂደቱ ሊጀመር ይችላል አለበት ብሎ ማመን ይቻላል። እንግዲህ አንዳንድ ሰዎች ምናልባት ቅሬታ ሊያነሱ ይችላሉ። የተባለው ነገር እውነት እንኳን ቢሆን በሙሉ ሶስቱም እነዚህ ቁልፍ ስልጣን ላይ ያሉ ሰዎች ኦሮሞ መሆናቸው የዘውግ ስብጥር ጥያቄ ከፍተኛ ስጋት መፍጠሩ አይቀርም። አዎንታዊ ነው የምለው ከለውጥ አንጻር እሳቸው የሚያምኑባቸውን ሰዎች ማስቀመጣቸው የሚፈራውን የሚገጥማቸውን ፍክር እና ተጽዕኖ ለመቋቋም ያደረጉት እርምጃ ሊሆን ይችላል። አሉታዊ የምለው በተለይ ደግሞ በጠቅላይ ሹመቱን በተመለከተ የማነሳው ነገር ተሿሚዎቹ ወይም ሽግሽግ ከተደረገባቸው ቦታዎች መካከል ሁለቱ ለምሳሌ የመጀመሪያው አቶ ስራጅ ፈጌሳ ከመከላከያ ሚኒስትርነት ወደ ትራንስፖርት እና መገናኛ ሄደዋል። አቶ ሽፈራው ሽጉጤ ከኢህአዴግ ጽህፈት ቤት ኃላፊነት ወደ ግብርናና እንስሳት ሀብት ልማት ነው መሰለኝ ሚኒስትር ሆነዋል። በጣም ብዙ ጥያቄ ማንሳት ይቻላል እዚህ ላይ። መጀመሪያ ሀሳቡ የነበረው እንደውም ከፓርቲው ውጪ በጣም ብቃት ያላቸው ባለሙያዎች ከውጭ ሀገር ሁሉ ልገው እንደዚህ አይነት በጣም ቁልፍ ቦታዎች ለሀገሪቱ ልማት እና እድገት ወሳኝ የሆኑ ግብርና የመሳሰሉ ሌሎችም ሚኒስትር ቦታዎችን ወስደው እንዲሰሩ ይደረጋል። በዛውም ለውጥ ማስተዋወቅ ይቻላል። ስርዓቱ ያለውን እንግዲህ ቅንነት ሁሉን አቀፍነት ሊያሳይ የሚችልበት እድል የሚሰጠዋል የሚል ግምት ነበረ። እሱ አልሆነም። ሌላው እነዚህ ሰዎች በመጀመሪያ ብቃት ኖሯቸው አይደለም የተሾሙት። ፈራሽ ጉጤ ትምህርት ሚኒስትር መሆን የነበረባቸው ሰው አይመስሉም ከነበራቸው የስራ ልምድ እና ህይወት ታሪክ አንጻር ሆነዋል። እዛም ግን አልቻሉም በሚል ግምት ነው እንግዲህ አጠቃ ያለው ግንዛቤ እንደዛ ነው። አይገርመኝም ባይችሉ። ከተነሱ በኋላ እንደገና ሌላ በጣም ትልቅ ቁልፍ የሀገሪቷ መሰረታዊ የሆነ የኢኮኖሚ ምሰሶ የሆነ የግብርና እና እንስሳት ልማት ሚኒስትር ማድረግ የሆነ ስላቅ ነገር ነው የሚመስለው። ይሄ ፖለቲካዊ ውሳኔ ነው ብዬ ነው ማስበው። ሽግሽጉ በፓርቲ ውስጥ ካለው አሁንም የእርስ በርስ ፍትጊያ አንጻር አንዱን በአንዱ የማቻቻል እና በኩርፊያን ለማስቀረት የተደረገ እርምጃ ነው የሚመስለኝ። ምን እንደሚፈጠር አናውቅም። የሆነ ጭላንጭል ግን አለ። አዲሱ ጠቅላይ ሚኒስትር ስልጣኑን በትክክል በእጃቸው ለማስገባት በተለይ ደግሞ የአቃቤ ሕግንና የመከላከያ ሚኒስትርን በራሳቸው ሰው ማድረጋቸው ለግጥሚያው እንግዲህ እየተዘጋጁ ነው የሚል ፍንጭ ሊሰጥ ይችላል። በተጨማሪ አንድ ማንሳት ያለብኝ እንግዲህ በጣም ጥሩ ነገር ነው ብዬ ያሰብኩት ካልተሳሳትኩ ሶስት ሴቶች በሚኒስትርነት የተሾሙ ይመስለኛል። እሱ በራሱ በጣም አዎንታዊ ነው። በጣም ሊበረታታ የሚገባው ነገር ነው። በተረፈ ግን ከዚህ በኋላ የሚሆነውን ማየት የግድ ያስፈልገናል።
ጸዳለም፣ አንቺም እስኪ እንደ ሄኖክና መስፍን ሁሉ የጠቅላይ ሚኒስትር አብይ አህመድን አዲስ አስተዳደር የካቢኔ ሚኒስትሮች ሽግሽግና ሹመት ባጭሩ ገምግሚልንና ላስተዋወቅ ነውና ብዙ ቀጠሮ ለተያዘለት ሰፊ ውይይታችን እንደርደር።
እሺ፣ አመሰግናለሁ አሉላ። እኔ ትላንትናውን የእሳቸውን የአስተዳደር ሽግሽግ ማስተላለፍ ከፈለጉት መልእክት አንጻር በሶስት የተለያየ አቅጣጫ ነው የምመለከተው። የመጀመሪያው ትዝ ይልህ ከሆነ እሳቸው እንደተመረጡ የኢህአዴግ ስራ አስፈጻሚው እንደመረጣቸው በማግስቱ ሽፈራው ሽጉጤ የጽህፈት ቤቱ ኃላፊ አዲስ ካቢኔ ማዋቀርን አያካትትም የእሳቸው መመረጥ የሚል ለሚዲያ የተናገሩት ነገር ነበር እና ብዙ ሰው ትንሽ ሀሳብ ገብቶት ያዳመጠው ኢንተርቪው ይመስለኛል ይሄ ነገር እና ትንሽ ግራ መጋባት ውስጥ ገብተን ነበረ። እንግዲህ አዲስ ጠቅላይ ሚኒስትር ተመርጦ የራሳቸውን ካቢኔ ማቋቋም ካልቻሉ ምንድን ነው አዲስ የሚያሰኛቸው ወደሚለው ነገር ገብተን ነበር። እንግዲህ ሰዎችን ያመጡበት ምክንያት አንደኛ ያው ህገ መንግስቱ በሚፈቅድልኝ መሰረት የራሴን ካቢኔ አቋቁማለሁ የሚለውን መረጃ ለህዝቡ እንዲደርስ ስለፈለጉ ይመስለኛል። ሁለተኛ ደግሞ ስብጥሩን ስንመለከት ከተለያዩ ድርጅቶች የመጡትን የካቢኔ አባላት ስብጥር ስንመለከት በዚህ ምንድን ነው ማስተላለፍ የፈለጉት መልእክትን ይመስለኝ። እንግዲህ የእሳቸው ወደ ስልጣን መምጣት ባለፉት 4 ዓመታት የተከናወኑት የህዝባዊ ተቃውሞዎች ውጤት ናቸው እሳቸው በመጀመሪያ ደረጃ እና ይሄ የህዝብ ተቃውሞ ደግሞ እያደር ምን ወደሚለው መጥቷል፣ የህወሓትን የበላይነት አለመቀበል። ሁለተኛው ማስተላለፍ የፈለጉት የካቢኔ አባላታቸውን ስብጥር ስትመለከት ይሄ የህወሓት የበላይነትን የሚለውን ለመቀነስ ዝግጅት ያደረጉበት የካቢኔት ሽግሽግ ይመስለኛል። ሶስተኛው መልእክት በዚህ ማስተላለፍ የፈለጉት የተሻሉ ሰዎችን ወደ የሚያስፈልጉበት ቦታ የማስቀመጥ መልእክት ማስተላለፍ የፈለጉ ይመስለኛል። ለምሳሌ የገቢዎችና ጉምሩክን ዋና አስተዳዳሪ ከኦሮሚያ ክልል ወስደው እዛ ያስቀመጧቸው አቶ ኡመር በኦሮሚያ ክልል በሚሰሩት በጣም ጠንካራ ሰው እንደሆኑ ብዙ ሰው የሚቀበላቸው ናቸው እና ያንን ችሎታ ባላቸው ሰዎች ካቢኔን አስተካክያለሁ የሚለውን እነዚህ ሶስቱን መልእክቶች ለማስተላለፍ ቆርጠው የተነሱበት እርምጃ ይመስለኛል። ነገር ግን ይህን ባደረጉበት ጊዜ ራሳቸውንም አጣብቂኝ ውስጥ የከተቱበት ሁኔታ ነው የሚታየኝ።
እስኪ በምሳሌ አስረጅን።
እሺ፣ ለምሳሌ ይህ ሽግሽግ በአሁኑ ሰዓት በሀገሪቷ ላይ ያለው የአስቸኳይ ጊዜ አዋጅ ከዚህ በፊት የሚመሩት በኮማንድ ፖስቱ ስር የነበሩት 7 ሰዎች ከ7 አሁን 4 የኦህዴድ ተወካዮች ሆነዋል። ያ ማለት ምንድን ነው? ኦህዴድ የአስቸኳይ ጊዜ አዋጁን በአሁኑ ሰዓት በሱ እጅ ነው ያለው ማለት ነው። ቅዱን ማንሳት ወይም ደግሞ አስቸኳይ ጊዜ አዋጁ እንዲሰረዝ ለማድረግ በኦህዴድ ላይ ትልቅ ኃላፊነት ነው የተጣለው እና ይሄ ነገር አጣብቂኝ ውስጥ ነው የሚከታቸው። ከ7 ሰዎች 4 የኦህዴድ ሆነው ይሄ አስቸኳይ ጊዜ አዋጅ በተለይ በኦህዴድ በኩል ከባድ ተቃውሞ የገጠመው አካሄድ ስለነበረ እስከ መቼ ሊያስቀምጡት ይችላሉ? ይሄ በራሳቸው ላይ ትልቅ ኃላፊነትን የጣሉ ነው የሚመስለኝ። ሌላው አጣብቂኝ ደግሞ ያው ምንም እንኳን ስብጥሩ የተለያየ ይሁን እንጂ የሰዎቹን የስራ ሁኔታ ከዚህ በፊት ስትመለከት ከየትም የመጡ አይደሉም። እርግጥ ነው 10 አዳዲስ ናቸው፣ 6 ከነባር መስሪያ ቤት ወደ ነባር ሚኒስቴር መስሪያ ቤት የተዘዋወሩ ናቸው ከነበሩት ውስጥ። ነገር ግን አዳዲስ የምትላቸው ሰዎች ራሱ ከዚህ በፊት በኢህአዴግ መዋቅር ውስጥ
የሚታወቁ
ኢህአዴግን ኢህአዴግ ያደረጉ ሰዎች ናቸው። ስለዚህ አዲስ ፊት የሚባል ነገር የለም። ለእነሱ ስራ አዲስ ሊሆን ይችላል እንጂ እነዚህ ሰዎች የኢህአዴግ ውጤቶች፣ የኢህአዴግ አስፈጻሚዎች፣ በተለያየ ደረጃ ኢህአዴግን ኢህአዴግ ያደረጉ ሰዎች ናቸው። ምን አጣብቂኝ ውስጥ ከተዋቸዋል። ዞሮ ዞሮ ኢህአዴግን ነው ሪሳይክል ያደረጉት፣ መልሰው ኢህአዴግን ነው የባወዙት እና ይሄ አጣብቂኝ ነው። ይሄ እንግዲህ ሊሆን የቻለበት ምክንያቱ ኢህአዴግ በ27 ዓመታት ውስጥ የተሻሉ ሰዎችን ከምህዳር ያስወገደበት አሰራር ነው ሲከተል የነበረው። በፖለቲካም ደረጃ ይሁን በኢንተሌክቹዋል ደረጃ በምንም ይሁን በምን ኢህአዴግ እነዚህ ሰዎች ከገበያ ያስወጣበት ነው። ስለዚህ ከየት ማምጣት ይችላሉ? ተአምር ሊሰራ የሚችል ካቢኔ መበወዝ አይችሉም። ዞሮ ዞሮ ኢህአዴግን ነው መበወዝ የሚችሉት እና እንደዚህ አይነት መምታታት የነበረበት ነው። ያም ሆኖ ግን ቁርጠኝነታቸውንም የገለጹበት ነበረ። ለምሳሌ ሙስና ላይ የተናገሩት ቀይ መስመር መሻገር አይቻልም ብለው የተናገሩት አለ። ፓርላማ አስፈጻሚነታቸው ምን ያህል ሊሆን እንደሚችል እያደር የምናየው ነው ማለት ነው። ትናንትናውን የካቢኔ ድወዛ በእንደዚህ መልኩ ነው የሚመለከት።
መልካም። የካቢኔ ሽግሽጉንና ሹመቱን በተመለከተ የበኩላችሁን አስተያየት አቅርባችኋል። እስኪ ወደ ዋናው ቀደም ብለን ወደ አስተዋወቅ ነው ያለፉትን 2 ሳምንታት ክንዋኔዎቻቸውንና የወደፊቱንም መጪ ሁኔታ ወደምንቃኝበት ውይይት እንዝለቅ።